የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 እስከ 4 ሰዓት ከሚያሰማ ፕሮግራም የዛሬውን አሁን ጀመረ።
አሁን ከሰላሳ ዓመት አገልግሎት በኋላ ደሞዝ ስንት ደርሷል?
1500 ሆኗል።
ይበቃል።
ለእኔ ትንሽ ገንዘብ አገኘና ብዙ ገንዘብ አገኘ ትርጉም የለውም። ትልቅም ሳገኝ በትልቅ አጠፋዋለሁ፣ ትንሽም ሳገኝ እንደ ትንሽነቱ አወድመዋለሁ።
አሁን ባለበት ህይወት ደስተኛ ነህ ዳሪውስ?
አይከፋኝም፣ ደስ አይለኝም። ሁለቱም ነገሮች ለእኔ ትርጉም የላቸው።
ከወራት በፊት መታመሙን ነበር የገለጥንላችሁ።
ታሞ አይድን የሆነና ከ15 ቀን በፊት ከዚህ ዓለም በሞት ተለየ።
ቆየት ቢልም ዛሬ የዳሪዮስ ሙዲን ህይወትና ስራ እንዘክራለን።
ስራዎቹን እያስታወስን በማክበር
ፌዴሬሽኑ የሚያደርጋቸው ዝግጅቶች በጠቅላላ ከመክፈቻው ቀን ጀምሮ እስከ መዝጊያው ድረስ እያንዳንዳቸው በጀት አላቸው። ይህም በዚህ ዓመት የተደረገው የኢትዮጵያ ብሔራዊ ቲያትር 50ኛ ዓመት ዝግጅት ይመስለኛል የተፈቀደው በጀት እና የነበረው የገንዘብ አቅም የቲያትሩን የሚሸፍን ያልሆነ ይመስለኛል። እንግዲህ በዛ ምክንያት ነው ሊታደል ይቻለን።
በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን የዘንድሮ 32ኛው ዝግጅት ተጠናቋል።
ቅሬታ ያሳደሩ ጉዳዮች ግን አልተቋጩምና ዛሬም በዝግጅቱ ዙሪያ የምንነው ይኖረናል። ወንድምናት ናችሁ እንዴ? በነገራችን ላይ ባልና ሚስት ለማናገር ነው የተነሳሁት።
አንዴ በአውቶቡስ ስንሄድ ተስፋዬ ገሰሰ ይመስለኛል መጣ ወደኛ። ባልና ሚስት ናቸው እህትና ወንድም ናቸው ብለን ተወራርደናል አለ። ሁለቱንም ነን አልኩ።
ጥሩ ነው።
ባልና ሚስት ከአንድ ባህር ይቀዳል እንዲሉ መሆኑ ነው።
እኒህ ጥንዶች ታዲያ በቅርቡ 50ኛ ዓመት የጋብቻ በዓላቸውን አክብረዋል።
50 ዓመት በትዳር ዓለም በተለይ ለሚዋደዱ
ባልና ሚስቱማ 50 ቀንም አልመሰለም ብለዋል። ለዛሬ ምስክሮቻቸውን ይዘን ይቀርባሉ።
ንጉሴ አክሊሉ ዛሬም ከአዲስ አበባ ብቅ ይላል።
ሰላም አድማጮች፣ እንደምን ሰነበታችሁ?
የራዲዮ መጽሔት ቀረበ ማለት ዕለቱ እሁድ መሆኑን ይገልጣልና ቀኑን ብቻ እናስታውስ።
ሐምሌ 12 ዓመተ ምሕረቱ 2007 ዘመኑ ያስፈልግ ይሆን?
አስፈለገ ዘመነ ሉቃስ እንላለን።
ቴሌላ ኤምቤክን ይዘን እስከ 4 ሰዓት የምናስተናግደው ደግሞ
አዘጋጅና አቅራቢዎቹ አሉላ ከበደና
አዲሱ አበበ። መልካም ምሽት እንመኛለን።
ዜናውን እናስቀድምና ተመልሰን እንመጣለን።
መልካም ምሽት።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ወደ ክልሉ የሚያደርጉት ጉብኝት እየተቃረበ ባለበት በአሁኑ ወቅት በሶማሊያ ያሉት የኬንያና ኢትዮጵያ ወታደሮች ጌዶና ቤይ ክፍለ ሀገሮች በጽንፈኛው እስላማዊ ቡድን አልሸባብ ላይ አዲስ የጥቃት ዘመቻ አካሂደዋል። በሶማሊያ ያለው የአፍሪካ ሕብረት ተልእኮ አሚሶም ባወጣው መግለጫ የጁባ ኮሪዶር ዘመቻ ኦፐሬሽን ጁባ ኮሪዶር ተብሎ የተሰየመው ጥቃት ዓላማ ሽብርተኛውን ቡድን ከገጠሩ አካባቢዎች ለመመንጠር ነው ብሏል። ከትናንት በስቲያ አርብ በጌዶ ክፍለ ግዛት ፋፋሃዱን ከተማ ከሚገኘው የኬንያ ወታደሮች ካምፕ የተከፈተው የመጀመሪያው ጥቃት በማኞች መሰረት በክፍለ ሀገሩ የመጨረሻው የአልሸባብ ጠንካራ ይዞታ ወደ ሆነችው ባርዴሬ 50 ኪሎ ሜትር ርቀት ላይ የምትገኝ ታራኮ ወረዳ ደርሷል። ትናንት አርብ ደግሞ የኢትዮጵያና የሶማሊያ መንግስት ወታደሮች ጥቃት በቤ ክፍለ ሀገር ከቃንሳዴሬ የሚባል አካባቢ የተከፈተ ሲሆን ከባርዴሬ 65 ኪሎ ሜትር ተቃርቧል ሲሉ አንድ የሶማሊያ የጦር ኃይል ቃል አቀባይ ተናግረዋል። የኢትዮጵያ ኃይሎች የአልሸባብ ጊዜያዊ ዋና ጣቢያ የሆነችውን ዲንሶርንም ያጠቃሉ ተብሎ ተጠብቋል። ሆኖም ባይዶዋ ያለ የቪኦኤ ዘጋቢ እንደሚለው ከሆነ አልሸባቦቹ በተወሰነ ደረጃ መክተው እየተዋጉ ናቸው። ዛሬ ወደ ዲንሶር ይገፉ የነበሩት ወታደሮችን ኢላማ ያደረገ መኪና ሙሉ ቦምብ ፈንድቶ ሁለት የሶማሊያ ወታደሮችን ሲገድል ከዲንሶር 40 ኪሎ ሜትር ርቀት ላይ ውጊያ መካሄዱን ዘገባው ጠቁሟል። በአየርም እያጠቃን ነው ብለዋል የሶማሊያው የጦር ቃል አቀባይ። ኬንያ ከደረሱባት ከባድ አሸባሪ ጥቃቶች አንዱ የደረሰበትና ለሁለት ዓመታት ያህል ተዘግቶ የቆየው የናይሮቢ ዌስት ጌት የገበያ ማዕከል በትናንትናው ዕለት ተከፍቷል። የናይጄሪያው ፕሬዚደንት ሙሐማዱ ቡሃሪ በዛሬው ዕለት በዋሽንግተን የአራት ቀናት ጉብኝት ይጀምራሉ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሚስተር ቡሃሪን ነገ ሰኞ በዋይት ሀውስ ተቀብለው የሚያነጋግሯቸው ሲሆን በሁለቱ መሪዎች ውይይት ዋናው ርዕስ ጽንፈኛው እስላማዊ ቡድን ቦኮ ሀራም የደቀነው ስጋት እንደሚሆን ይጠበቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የኢራን ኒውክሊየር ውል ባለፈው ሳምንት ከተፈረመ ወዲህ ዛሬ ለመጀመሪያ ጊዜ በዋና ዋና የቴሌቪዥን ጣቢያ ዝግጅቶች እየቀረቡ ስለ ጉዳዩ ለአሜሪካ ሕዝብ እያስረዱ ናቸው። ዛሬ ጋዛ ውስጥ የደረሱ ፍንዳታዎች ሁለት ሰዎችን ገደሉ። የሐማስና የእስላማዊ ጂሃድ ተዋጊዎች ንብረት የሆኑ ቢያንስ አምስት መኪናዎችን አውድመዋል ሲሉ ባለስልጣናት አስታውቀዋል። በመጨረሻም ዜና አረፍት። በቀድሞ የኢትዮጵያ ወታደራዊ መንግስት ዲፕሎማት የፕሮቶኮል ሹም የህዝብ ግንኙነትና የማስታወቂያ ኃላፊ የነበሩት ሻለቃ ፍስሐ ገዳ በተወለዱ በ76 ዓመታቸው አርፈዋል። በሰሜን ኮሪያ የኢትዮጵያ አምባሳደር የነበሩት ፍስሐ ገዳ ቀደም ሲል የኢትዮጵያ ሆቴሎችና ቱሪዝም ኮሚሽነር፣ ከዚያም በፊት የርዕሰ ብሔሩ የፕሮቶኮል ዋና ሹም ነበሩ። ባለፈው ረቡዕ ባደረባቸው ህመም በሕክምና ሲረዱ የቆዩትና ያረፉት አምባሳደር ፍስሐ ገዳ የቀብራቸው ስነ ስርዓት እዚሁ ዩናይትድ ስቴትስ ውስጥ በነገው ዕለት እንደሚፈጸም ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ጤና ይስጥልኝ ቪዩዎች፣ እንደምናችሁ። ዛሬ ያቀረባችሁት ግጥም ወደ ኋላ ወስዶ በ2002 ዓመተ ምህረት የሞጨርኩትን አስታወሰኝ። አስታውሼውም ካለፍኩት በኋላ ላከው ላከው ብሎ ሲሞግተኝ ሰደድኩትና ተገላገልኩ።
ማቅረብ አለማቅረቡ የእናንተ መሰለኝ፣ ቅርጫትን ብትጥሉት ቅርም አልሰኝ። ግን ለካ ድሮ ቀረ ቅርጫት፣ በሉ አልከፋም ብትደልዙት ሲሉ ይንደረደራሉ የተሳትፎ ግጥማቸውን ያደረሱን አድማጫችን። የሞገተኝ ጠቀመኝ፣ ስቀመጥ ስነሳ ስበላም ስጠጣ፣ አንድ ነገር አለ ሰላሜን ያሳጣ። ዘመን ተቆጠረ መግባባት ካቃተን፣ ለምን እንደው እንጃ መላ የተሳነን።
ግን አንቀን አምሮ አበዛን ጉርጉሮ፣ አይቸው አላውቅም ሆኖ እንደ ዘንድሮ። ላጣፋው አሰብኩና ዛሬንም በዜሮ፣ እህ ልለው ወደድኩኝ ልለግሰው ጆሮ።
እንቅልፍ ላይወስድህ ከምትገላበጥ፣ ይልቅ ተነሳና ብዕርህን ጨብጥ እያለ ሞገተኝ፣ ፈተነኝ፣ ጠየቀኝ።
ይህንም ሞጋቼን ስሙን ብነግራችሁ በፍጹም አታምኑም እሱ ነው ብላችሁ። ልባችሁን ከሁለት ከከፈለላችሁ አንዱን አውጡትና ጣሉ ትባካችሁ።
የሞገተኝ ጠቀመኝ ሲሉ በብዕር ስም አንድ አድማጫችን ባደረሱን የሳምንቷ ግጥም የሐምሌ 12 የራዲዮ መጽሔት ዝግጅታችንን ጀምረናል።
በሱ ፍቃድ የሚለውን የብዕር ስማቸውን መጀመሪያ ነው የተጠቀምነው። ለሁሉም አድማጫችንን ለተሳትፏቸው እናመሰግናለን። በቅርቡ ስለተጠናቀቀው የኢትዮጵያውያን ስፖርትና ባህል ፌዴሬሽን 32ኛ ዓመት ዛሬ የምንለው ይኖረናል።
አብይ ኑሩልኝ፣ በቅድሚያ አመሰግናለሁ። የ32ኛው የስፖርት በዓል ከመድረሱ አስቀድሞ አንተንና የህዝብ ግንኙነቱን ሳምሶን ሙልጌታን አናግሬ ነበርና ዝግጅቱ በተለይ የህዝብ ግንኙነቱ ሳምሶን አዳዲስ በዓል አለ፣ ለምሳሌ የብሔራዊ ቲያትር 60ኛ ዓመት ይከበራል ብሎ በዚህ ጉዳይ ይበልጥ እንዲረዳኝ አብሮኝ የሚሰራው አብይ ነው ስላለ ያንተን መገኘት በዛ ምክንያት እንደሆነ ገልጦልን አብረን ተወያይተናል ከዚህ ቀደም በዚሁ ፕሮግራም ላይ። እና የታቀደው የብሔራዊ ቲያትር 60ኛ ዓመት እንደ ተጠበቀው መሄዱን እጠራጠራለሁ። ምናልባት አንተ ታስረዳን ይሆናል። ብሔራዊ ቲያትርን ብሔራዊ ቲያትር ያሰኙ ሰዎች አሉ። አቶ ተስፋዬ ገሰሰ በአጋጣሚ እዚህ ነበረ። አለም ፀሐይ በእርግጥ እዚሁ ነች። ተክሌ እዚሁ ነው። እርግጥነ ጠለላ ተገኝተው ነበረ። ብሔራዊ ቲያትር ደግሞ እንደምታውቀው ከሙዚቃ የበለጠም የቲያትሩ የጭውውቱ የመድረኩ ስራ ነው ዋናውና ይሄ ብዙም አልተሳካም ይመስለኛል። እኔ እንኳን ከምሽቱ 4 ሰዓት ይጀምራል ስለተባለ ወደ 4 ተኩል ሄድኩ። እስከ 5 ተኩል ተበኩ ምንም የለም። ወደ ቤት ሄድኩ ለማየት ምድል አላገኘሁ። አብይ አንተ ነህና የዚህ ሐላፊ መጀመሪያ ምን ተካሄደ እንዴት ተካሄደ የቀረበው እነማን እንደቀረቡ ከዛ ጀምርልን።
እሺ አቶ አዲሱ በቃለ መጠይቁ ስለተጋበዝኩ እጅግ በጣም አመሰግናለሁ። በቅድሚያ ለዘወትር አድማጮች መግለጽ የምፈልገው የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የተመረጡ እንደሚታወቀው 9 የስራ አስኪያጅ አባላት ያሉት ድርጅት ነው። ዛሬ እኔ በግል የቀረብኩት ያየሁትና የማውቀውን ያንዲ ወዳባል ለማድረግ ምንም አይነት ልዩ ፈቃድ ወይም የተለየ ኃላፊነት በስራ አስኪያጅ ኮሚቴውና በፌዴሬሽኑ የተሰጠኝ እንደሌለ በማሳወቅ ነው ለመጀመር የምፈልገው። የዚህ የኢትዮጵያ ብሔራዊ ቲያትር ዝግጅት አላማው የነበረው በጠቅላላው ቲያትር ቤቱን በተለያየ ጥበብ ሙያ ለዚህ ላደረሱ ግለሰቦች መታሰቢያ እንዲሆን በቲያትር ቤቱ ያገለገሉትን ሰዎች ለማመስገን የተዘጋጀ ልዩ ምሽት ነበር። በተለይ ደግሞ የበፊት ስራዎች እንዲከበሩ የተመከረበት ዝግጅት ነበር።
አላማው ግልጽ ነው አቤ፣ ባለፈውም ገልጠህልናል። ለምን አስፈለገ ስንል ሰዎችን በመሸለም ያለፉ ስራዎቻቸውን በማስታወስ ያለን አክብሮትና አድናቆት ለመግለጥ ወዘተረፈ ነግራችሁናል። አንተም በደንብ አስቀምጠኸዋል። ግን በዚህ የአይነቱ ዝግጅት ኃላፊነት እንደምትወስድ የህዝብ ግንኙነቱ አቶ ሳምሶን ሙሉጌታ ገልጧልና አሁን ደግሞ አንተ ስትነግረን ማንንም ወክዬ አይደለም ብለሃልና ባለፈው ያን ኃላፊነት ወስደህ ነው የተወያየነውና አሁን በዚህ ጉዳይ እንደማገባው አይነት ሰው ሆነ ከቀረብክ ምናልባት ለአድማጭም ለእኛም ግር እንዳይለን ግልጽ አድርግልኝ።
ምንም እንደማገባው ሳይሆን በአንድ ቦርድ አባል በስራ አስኪያጆቹን በማገዝ በማንኛውም የስራ ዘርፍ በማገዝ ኃላፊነትን የቀረቡ
ካለሱ ካነሳው ጥያቄ የሚከተል አቶ አብይ ይበልጡን በገዛ ፈቃድህ ያደረግከው እንደ ቦርድ አባልም ግን በማገዝ የሚል ነው ደጋግሞ የሚነሳው ቃልና ከሆነ በኃላፊነት ለስራው የተመደቡት ሰዎች ለምን አልተገኙ? ይሄን ውይይት ጨምሮ ግልጽ አይደለም። የኢትዮጵያ ስፖርትና ባህል ፌዴሬሽን የ32 ዓመት ጉዞ ነው የምንወያየው። በግልም ያደረኩት ጥረት አለ። በቀደም ፕሮግራም ወትሮ እንደምናደርገው ያከናወናችሁትን ስነ ስርዓት ሲሆን ቀድሞም ከዝግጅቱ በፊት በሂደቱም መሐከል ሲያበቃም እንገመግማል። እሱም ላይ እስኪ እንደ ቦርድ አባልም ኃላፊነት ወስደህ ፈቃደኝነትም ኖሮ እንደቀረብክበት ምን ማለት ነው? ይሄ
ስራ አስኪያጅ ኮሚቴ አባላቱ በተለያየ ከተማ የሚኖሩ ግለሰቦች ናቸው እና ያው እኔ ከአቶ አዲሱ ጋር ስገናኝ ስለነበር ተደጋግሞ በሚደወልልኝ ሰዓት በመመለስ ነው የቀረብኩት። የግልና የስራ ጉዳይ ሊኖሯቸው ሊሆን ይችላል ያልቀረቡት፣ ግን ላለመቅረብ ፈልጎ ለመቅረብ ችግር ያለባቸው አይመስልኝም።
አይ ምን መሰለህ አብይ፣ አንተ አሁን ዋሽንግተን አይደለም ያለኸው፣ ሌላ ቦታ ነው ያለኸው። በስልክ ነው ያገኘንህ። የህዝብ ግንኙነት ኃላፊው አቶ ሳምሶን ሙሉጌታ ትላንትና አልተገኘልንም፣ ስራ ይዞ ይሆናል አልከኝ። በኋላ አቶ አዲሱ ነግሬህ እኮ ነበር እኔ ለሁለት ሳምንት አልገኝም አውሮፓ ሄዳለሁ ብዬ ብሎ ቴክስት አረገልኝ። ስልኬን ካገኘው በዛው ደውሎ መናገር እንችል ነበረ። አንዱ ይሄ ነው። ሁለተኛ ቀደም ሲል ስትገልጥልኝ ሰዎች ካገኘሁ ዛሬ ቀርባለሁ ብለህን ነበርና ፈልግህ እንዳላገኘህ ነገርከኝ። ይሄ ራሱ ለእኛ ግራ ይገባል። ፕሬዚዳንቱንም ማግኘት አልቻልክም፣ ህዝብ ግንኙነቱንም ማግኘት አልቻልክም። እንደው መጥፎ ቦታ ውስጥ አስቀምጠው ትተው ሄዱ ማለት ሁሉ ያስደፍራል። እንዴት ታየዋለህ? አሁን በዚህ ጉዳይ ጥፋት ጠፋ አልጠፋ የሚል ውስጥ አልገባንም እኮ። ማን ነው ስለዚህ ጉዳይ የሚጠየቀው? በዛ መልክ ነው አንተን አሁን ብቻህንም ቢሆን በአንተ በኩል ያለው ያልተሟላ አንዳንድ ነገር ስላለ አብራራልን ብለን የምንጠይቅህ። አሉላ
ልክ ይመስለኛል። አዲሱ ለመመለስ እድል እንስጠውና ባይሆን ጥያቄ አስከትላለሁ ለእርሱም እድል እንድንሰጥ ብዬ ነው። እሺ
መልካም ነው። አሁንም እኮ በዚህ ዙሪያ የተሰራውን ስራ ካየሁትና ከማውቀው እናንተ ፊት ቀርቤ ማድረስ እችላለሁ። ያው ማቀውን ለመግለጽ ፈቃደኛ ነኝ።
ውይይቱን እንዳይነጥቅ እየፈራው አንድ ጥያቄ ላቅርብ። እንግዲህ የምንነጋገረው በእውነት በጥሩ ስሜት፣ በተለይ ደግሞ የዚህ ስፖርትና ባህል ፌዴሬሽን በብቸኝነት በኢትዮጵያ ማህበረሰብ ውስጥ ረጅም ጊዜ የዘለቀ በሁሉም መልኩ እንዲረዳ የሚፈለግ የማህበረሰብ ተቋም እንደመሆኑ አድማጩ ሊከታተለው ይገባል ብለን የምንከታተለው እንደሆነ ታውቃለህ አቶ አብይ። የነበረውን ልማድም የቀየረ የሚመስል ነገር እየታዘብን ነው። የእድሜውን ያህል አብረን ተከትለን በያለበት ዘግበናል። ችግሮች ሲፈጠሩ የሚፈቱበትን የተሻለ ሁኔታ የሚነጋገሩ ሰዎች ጊዜ ሰጥተን አቅርበናል። ቢያንስ በጥያቄ ደረጃ እንዲቀርብ እንፈልጋለን። አንድ ባለፈው ዓመት ውዝግብ በነበረበት መጨረሻ ጀምሮ የፌዴሬሽኑ ፕሬዚዳንት አቶ ጌታቸው ተስፋዬ በፍጹም የማይገኙበት ሁኔታ ተፈጥሯል። ባለፈው ሳምንት ዝግጅቱ ከመካሄዱ በፊት የህዝብ ግንኙነት ኃላፊውን በተደጋጋሚ አግኝቼ ጠይቄያለሁ። አዲስ የተፈጠረ መንገድ ለአድማጭ የምናስተዋውቅ አይመስለኝም። ስነ ስርዓቱ ሲካሄድ እንደ አንዱ ትልቅ ስራችሁ አድርጋችሁ ስለምትወስዱ ትገኙ ነበር። አድማጮች ትክክለኛው እንዲገነዘቡ በመሐከላችሁም ግንኙነት ሲፈጠር ቀጥሎም እንዘግብ ነበር። በተከታታይ ከቤተሰባችሁ ከመደበኛ ህይወታችሁ ቀንሳችሁ የምትሰጡ ገንዘባችሁን ሳይቀር እንደምታወጡ እናውቃለን። ኃላፊነቱን ከተረከባችሁ ግን ይሄንን ለአድማጮች የመናገር ኃላፊነት አንዱ ስራችሁ ይመስለኛል። ምክንያቱን እንደ ቦርድ አባል የምታውቅ ከሆነ ለአድማጭ መድረስ አለበት። ይሄ
ጥሩ እንግዲህ እንደ አንድ ቦርድ አባል እኔ የማውቀው እንደመናገር 9ኙም የስራ አስኪያጅ ኮሚቴ አባላት ከፕሬዚዳንቱ ጀምሮ እስከ ህዝብ ግንኙነት ክፍሉ ድረስ ሴክሬታሪውንም ጨምሮ እንደውም እንደ ቪኦኤ አይነት ጠንካራ የዜና ማዕከሎች ላይ ለመቅረብ ትልቅ ጉጉት እንዳላቸው እና ፍላጎታቸው ከፍተኛ መሆኑን አውቃለሁ። በሚያገኙት አጋጣሚ ሁሉ ከህዝብ ጋር ለመገናኘት፣ ጥያቄዎችን ለመመለስ በተደጋጋሚ በየስብሰባ በሚደረግበት ሰዓት በቴሌኮንፈረንስም ሆነ በአካል ስንገናኝ የሚያነሷቸው ነጥቦች በየዜና ማሰራጫዎቹ ለመቅረብ እና ጥያቄዎችን ለመመለስ ከህዝብ ጋር ለመገናኘት ከፍተኛ ጉጉት እንዳላቸው ነው የሚያስረዱን። በበለጠ ደግሞ እንደ እናንተ አይነት እንደ ቪኦኤ አይነት የሬዲዮ ድርጅት ጋር ለመቅረብ ወደኋላ የሚሉ ሰዎች አይደሉም። በእኔ ግምት
አቶ አብይን ከዚህ በላይ ከወሰድን ከዋናው ነጥብ እንወጣለን። አንተ የግልህ ግንዛቤ ገልጸሃል። እኛ ደግሞ በተጨባጭ ባለፈው አንድ ዓመት ጊዜ ውስጥ በተደጋጋሚ ያየነውን ለአድማጭ ለማድረስ ነው። አዲሱ ወዳነሳው ጥያቄ ብንገባ ተገቢ ይመስለኛል።
አዎ፣ ዋናው ጥያቄ እንግዲህ አብይ፣ የብሔራዊ ቲያትር 60ኛ ዓመት በዓል ነው። ቅድም ገልጫለሁ፣ ብሔራዊ ቲያትር ስንል ብሔራዊ ቲያትርን ብሔራዊ ቲያትር ያሰኙ ሰዎች አሉ። ምን ያህሉ እንደተገኙ አላውቅም። መጀመሪያ ከዛን ጀምር እስቲ፣ እነማ ተገኙ በዛ በዓል ላይ አብይ?
እሺ፣ በዛ በዓል ላይ በርካታ ሰዎች ናቸው ጥሪ ተቀርቦላቸው የነበረው። ይህም ጥሪ የቀረበው በቀድሞ የህዝብ ግንኙነት ክፍል ኃላፊ በነበረው በአቶ ፋሲል አበበ በኩል ነበር። ለነ አቶ ጌታቸው አብዲ፣ ለነ አቶ ተስፋዬ ገሰሰ፣ ለሌሎቹም ለነ አቶ መላኩ ገላው፣ ለነ አቶ ቀለመወርቅ ደበበ ጥሪ ቀርቦላቸው ከዛ ውስጥ ከቀረበላቸው ውስጥ ብዙዎቹ ተገኝተዋል። በአጋጣሚ ሆኖ ግን አቶ ጌታቸው አብዲ ከመጡ በኋላ ትንሽ የጉንፋን ህመም ስለነበራቸው እና ፕሮግራሙን በሰዓቱ መጀመር ስላልቻለ ተመልሰው ሊሄዱ ተገደዋል። እንግዲህ በትልልቆቹ በኩል እነዚህ የተገኙ ሲሆን በሌላ በሙያ ዘርፍ ደግሞ በኪነ ጥበብ ሙያ ውስጥ ከነበሩ ከአርቲስት መልካሙ ተበጀ፣ ማሪቱ ለገሰ፣ ጠለላ ከበደ እንዲሁም አርቲስት ውሽንፍር፣ አበበ ተካ፣ ስዩም እያዩ በሌ፣ ጥበበው ገዳ፣ አበባ ደሳለኝ፣ መስከረም በቀለ፣ ዳንኤል ከ18 ኪነ ጥበብ ባለሙያዎች የተገኙበት ዝግጅት ነው የተደረገው። በተጨማሪ ደግሞ ዜማ ባንድ በመባል የሚታወቀው 5 የዘመናዊ ባንድ ተቋቁሞ ከ35 በላይ ዘፈኖችን አጥንተው ተዘጋጅተው ነበር የቀረቡት። እንዲሁም ደግሞ በተጨማሪ 10 ተወዛዋዦችና 5 የባህላዊ ሙዚቃ ተጫዋቾች የተገኙበት ዝግጅት ነው ተደርጎ የተከፈተው።
የብሔራዊ ቲያትር 60ኛ ዓመት ሲከበር አብይ፣ አንተም ታውቃለህ፣ ስለምታውቅ ነው እዚህ ዝግጅት ውስጥ እንድትገባ የተጠየቅከውና የገባኸው። ብሔራዊ ቲያትርን ብሔራዊ ቲያትር የሚያሰኝ ብሔራዊ ቲያትርን የሚሸት ዝግጅት ያስፈልጋል። ይህን ደግሞ ለማድረግ የቤቱ ሰዎች ያስፈልጋሉ። አሁን ከጠራህ ውስጥ ካልተሳሳት መልካሙና ጠለላ ናቸው የብሔራዊ ቲያትር ሰዎች የማውቀው። ሌላ ከጠራህልኝ ውስጥ አላውቅም፣ በእውነቱ አላስታውስም። ሊኖሩ ይችላሉ። እዚህ ቀደም በውይይታችንም እንዳነሳ ነው ዓለም ፀሐይ እዚህ ነች፣ እዚህ ዝግጅት ውስጥ ትገኛለች ነበር ያልከኝ። አቶ ተስፋዬ የብሔራዊ ቲያትር ሰዎች እና አቶ ተክሌ ደስታ የመሳሰሉ እና 60ኛውን ዓመት በተለያዩ ሙዚቀኞች ዘፈን እያሰሙ ማክበርና የቲያትር ቤቱ 60ኛ ዓመት ሲከበር ደግሞ ታሪኩንና አጀማመሩን እነማ ምን እንዳረጉ የሚገለጥበት በዓል አልሆነም እና እንዴት ታየዋለህ? የተሟላ ነበር ይሄ
ዝግጅቱ? የተሟላ ነው ብሎ ለመናገር አያስደፍርም። በተጠሩት ስሞች ላይ ለመጨመር ግን ለምሳሌ አርቲስት ክበበው ገዳ የብሔራዊ ቲያትር ሰራተኛ ነው። አርቲስት ፋንቲሽ በቀለ ይህንን ነገር ከመጀመሪያው ጀምሮ በመምራትም በማስተባበርም ስትደክም የነበረች አርቲስት ነች። የብሔራዊ ቲያትር ሰራተኛ ነች።
ይቅርታ እሷን ዘንግቼ ነበረ።
ጨመር የምፈልገው የብሔራዊ ቲያትር ሰራተኞችን ብቻ የለየ ዝግጅት ለማድረግ ሳይሆን የተዘጋጀው በጠቅላላ ኢትዮጵያውያንን የጨመረ የኪነ ጥበብ ባለሙያችን ያካተተና ከውጭም ቢሆኑ እነዚህ አርቲስቶች የኢትዮጵያ ብሔራዊ ቲያትርን ጠንቅቀው የሚያውቁ ለቲያትር ቤቱ የተለየ አክብሮት ያላቸውን ሰዎች ጨምሮ የሚደረግ ዝግጅት ለማቅረብ ነበር የተሞከረው።
አብይ፣ በተደጋጋሚ ተመሳሳይ ጥያቄ እያነሳንልህ ነው። በተሳተፉ ሰዎች ዝርዝር ውስጥ አራት የሚደርሱ የብሔራዊ ቲያትር የተለያየ ሙያ ዘርፍ ባለቤቶችን አንጋፋዋን ሁለገብ የኪነ ጥበብ የቲያትር ሰው ጠለላ ከበደን ጨምሮ ገልጸሃል። በአብዛኞቹ ግን ቀደም ብሎ ከአዲሱ ጋር ባደረጋችሁ ውይይት የተጠቀሱ ሰዎች አልተገኙም ይመስለኛል። አዲሱ አነጋግራቸዋል የተወሰኑትን። ምናልባት እንደ ትልቅ ነገር መወሰድ ያለበት አዲሱ በተደጋጋሚ በሚያነሳው ጥያቄ ውስጥ ጎልቶ የሚወጣው የት አለ ቲያትር? ስለ ቲያትር ቤቱ እናወራ፣ ሌላ የጥበብ ዘርፍ በቲያትር ቤቱ ይከናወናልና ኮሜዲያኖችን ጠቅሰሃል፣ ሙዚቀኞችን፣ ድምፃውያን እናንስተሃል። አንጋፋውን ድምፃዊ መልካቡ ተበጀን ጨምሮ የጋበዛችኋቸው የተገኙትን ዘርዝረህልናል። ግሩም። ቲያትር ግን የት አለ? የተሟላ ነው ለማለት ያስደፍራል ሳይሆን በእርግጥ ጉድለት አይደለም?
ትክክል ነው። ጉድለት በቲያትር በኩል ምንም የቀረበ ዝግጅት ባለመኖሩ ጉድለት መኖሩ ጎላ ብሎ የሚታይ ነው። እንደው ለመጨመሪያ ያክል በአርቲስት ክበቡ ገዳና በአርቲስት መስከረም በቀለ የተሰራ የአጭር ከአስር ደቂቃ ያነሰ መለስተኛ ድራማ ነበር። ሆኖም ግን ትልቋን አርቲስት አለም ፀሐይ ወዳጆን ያላካተተ ዝግጅት ነው የተደረገው። መጀመሪያ ይሄ ፕሮግራም በሚጀመርበት ሰዓት ላይ አርቲስት አለም ፀሐይ ወዳጆን አነጋግረን በቦታው እንደምትገኝና ሌሎችንም የቲያትር ቤቱ የመድረክ ሰዎችን የሚጨምር ዝግጅት አስቦ ነበር። ወደ መጨረሻ ላይ ግን ፌዴሬሽኑ የሚያደርጋቸው ዝግጅቶች በጠቅላላ ከመክፈቻው ቀን ጀምሮ እስከ መዝጊያው ድረስ እያንዳንዳቸው ዝግጅቶች በጀት አላቸው። ይሄም በዚህ አመት የተደረገው የኢትዮጵያ ብሔራዊ ቲያትር 50ኛ አመት ዝግጅት ራሱን የቻለ በጀት አለ እና በዛ በጀት መሰረት ነው ስራ አስኪያጅ ኮሚቴው ስራውን የሚያጠናቅቀው እና ይመስለኛል የተፈቀደው በጀት እና የነበረው የገንዘብ አቅም የቲያትሩን የሚሸፍን ሆኖ ያልሆነው ይመስለኛል። እንግዲህ በዛ ምክንያት ነው ሊጓደል የቻለው ይመስለኝ።
እሺ፣ እና አለም ፀሐይ የበኩላቸውን መልስ ይሰጡናል ከዚህ በኋላ። ግን አንድ ጥያቄ አብይ፣ ጨዋታው እየተካሄደ ሌላው ቀርቶ የዕለት ሁለት ጁላይ አንድ ረቡዕ ዕለትም እንኳ ዛሬ ማታ የብሔራዊ ቲያትር 60ኛ ዓመት ይባል ነበረ። ስራ አስኪያጅ ኮሚቴም ሆንክ ስራ አስፈጻሚውም ገባ ኃላፊነት ወስደሃል ፈቃደኛ ሆነህና ማስታወቂያ ሲነገር ምን ይሰማችሁ ነበረ? በጠቅላላ የፌዴሬሽኑ ሰዎች አንተን ጨምሮ፣ ምክንያቱም በዛ ቀን እና አለም ፀሐይ እንደማይኖሩ እርግጠኛ ነኝ ታውቃላችሁ። እስከ መጨረሻው ሰውን ኑ ትሉ ነበረ፣ ስም እየጠራችሁ እና አለም ፀሐይ እያላችሁ?
ትክክል ነው። በዛ ዕለት ማታ በሚነገርበት ጊዜ እነ አርቲስት አለም ፀሐይ ወዳጆ እንደማይኖሩ እናውቅ ነበር። ያም ሆኖ ግን ከነ አርቲስት አለም ፀሐይ ውጪ ደግሞ በርካታ የጥበብ ባለሙያዎች ዝግጅቱ ላይ ይገኙ ነበር። ስለዚህ ዝግጅቱ ከሞላ ጎደል ሰክሰስፉል ይሆናል ብለን ነበር ግምት የነበረ።
አብይ፣ አንድ ጥያቄ ላንሳልህ ከይቅርታ ጋራ።
እሺ።
እርግጠኛ
ለመጠን ለመመለስ ሞክራለሁ።
በጣም መልሰሃል በምትችለው። በእውነት እንዳልኩህ ቃሉ እንደጋገምኩብህ እንጂ ኃላፊነት ወስደሃልና አንተ እዚህ ላይ የምትወስደው ኃላፊነት ይኖራል? በዚህ በዚህ ኃላፊነት ወስዳለሁ፣ በእኔ በኩል ይሄ ስህተት ተፈጽሟል የምትለው ነገር አለ? የምትወስደው ኃላፊነት ፈቃደኛ ከሆንክ ለመመለስ።
ጥሩ ጥያቄ ነው አቶ አዲሱ። ቲያትር ባለመኖሩ፣ አጭር ድራማ ባለመኖሩ በጣም አዝኛለሁ። በዚህም ሁልጊዜም ሲቆጨኝ ነው የሚኖረው። በተጨማሪ ግን ማለት የምፈልገው ምንድን ነው፣ ፌዴሬሽኑ በሚችለው አቅሙ ያለውን ሪሶርስስ ተጠቅሞ ይህንን ዝግጅት ለማዘጋጀት በቅቷል። በቲያትር ባለመኖሩ ባዝንም፣ በተደረገው ደግሞ መለስተኛ ጭውውት በእነ አርቲስት ከበበው ገዳና በእነ አርቲስት መስከረም በቀለ ኮሜዲ 18 ድምፃውያን በተሳተፉበት 10 ተወዛዋዦችና 10 ደግሞ የባህላዊና ዘመናዊ ባንድ በነበረበት ዝግጅት ደግሞ በጣም ረክቻለሁ።
ለአቶ አብይ የማነሳው ጥያቄ ምናልባት ሙሉ በሙሉ ላይ መልሰው ይችላል። ቀደም ብለን በመንደርደሪያችን እንደገለጽነው የኢትዮጵያን ስፖርትና የባህል ፌዴሬሽን 32 ዓመት የተጓዘ ክብር የሚገባው ፕሮግራሙን በርቀት ለሚሰሙት ጭምር ተገቢ ዋጋ የሚሰጡት ድርጅት ስለሆነ ነው የምንነጋገረውም። ይህን መሰል ጥያቄዎችም ግድፈቶችም ሲነሱ የምናነሳው ጥሩ ዜናዎች የሚነገሩትን ያህል ኃላፊነት የሚወሰድባቸው ስህተቶች ሲፈጸሙም ያን ከሌሎች የሚጠበቀውን ኃላፊነት ወስዶ ይህን ሁሉ ዓመት ሲጓዝ የነበረውን ልማድ መሰረት በተከተለ ለህብረተሰብ ጥያቄ ያገባኛል፣ ግድ ይሰጠኛል፣ ይህን ተሳስቻለሁ የሚል መሪ እንዲኖረው ነው። ከዛ አንጻር ከዚህ ቀደም ከነበረው ልምድ ይወጣ ይመስለኛል። ምን አቅዶ ምን አልተሳካለትም? በግልጽ እንደሚታየው የፌዴሬሽኑ አመራሮች እነኝህን ጥያቄዎች ለማስተናገድ አለመገኘታቸው መሆኑ ግልጽ ነው። ምናልባት መልስ ለመስጠት የምትችል ከሆነ የተከታተልከውና መረጃ ካለ ለአንተ እድሉን እንስጥ።
በጣም ጥሩ፣ ለጥያቄው አመሰግናለሁ። በጣም የሚገባ አግባብ ያለው ጥያቄ ነው። የፌዴሬሽኑ አመራሮች ከኔ በተሻለ በትክክል ይህን ጥያቄ መመለስ ይችላሉ። በእኔ ግምት ግን እዛ በነበርኩበት ሰዓት እንዳየሁት የመክፈቻው ስነ ስርዓት በጥሩ ሁኔታ ነበር የተካሄደው። አርብ የተደረገው የኢትዮጵያን ቀን በጥሩ በሚያስደስት ሁኔታ ነበር ተከፍቶ ያለቀው። ያው አቶ አዲሱም አብረን ነበርን በአጋጣሚ እዛው ቦታው ላይ። የነበረው የህዝብ ብዛት፣ የህዝብ ስሜት ሁሉ፣ ፕሮግራሙ በሙዚቃው ዙሪያ የነበረው እንደዚህ በፊቱ ሳይበላሽ በትክክል መሰራቱ ደስ የሚያሰኝ ነው። ብዙ የተገኘው ህዝብ በደስታ ነው ዝግጅቱን ተካፍሎ የተመለሰው። በመጨረሻም ደግሞ በመዝጊያ ምሽታችን ላይ እንደዚሁ በቂ ሰው ተገኝቶ በጥሩ ሁኔታ በጥሩ መንፈስ በደስታ ነው ዝግጅቱ በአጠቃላይ እየተከናወነው።
በጣም እናመሰግናለን አቤ። ግን እንግዲህ ኃላፊነቱን ደግሞ ከአንተ የበለጠ ወስደው የሚመልሱ ካሉ እድሉን ለመስጠት እንሞክራለን። በብዙ ነገር እያሽቆለቆለ የመሄድ ነገር ይታያል፣ አደጋ አለ፣ ይሄ መስተካከል አለበት። ጥሩ ጥሩ ነገሮች አሉ፣ የተበላሹም አሉ፣ ተስፋ አለን።
አዲሱ አቶ አብይን ብቻውን አግኝተን ጥያቄ ውርጅብኝ እንዳናወርድበት ከዚህ ቀደም እንደሚደረጉት ጠንካራዎቹን እንደገለጽካቸው በዚህ በዚህ ጥንካሬ ታይቷል፣ በዚህ ቦታ ድክመት አለ ነቅሰን የዕለት ተዕለት ክንውኖችን ብቻ ሳይሆን እንደ ትልቅ ድርጅት ራዕዩን የነገውን መጪ ጊዜ ከፈተናዎቹ አልፎ አዲስ አቅጣጫ ለመከተል ምን ይፈልጋል በሚሉ ትልልቅ ሀሳቦች ላይ የመነጋገር ልማድ የነበረው ድርጅት ነው። ጥሩውን ነገር እንደምንናገረው ይህን መሸፈን አንችልም፣ ስራችንም የግድ ይላል። ይሄ ደግሞ ቀናውን መንገድ ከመፈለግና መታረም ያለባቸው ችግሮች በአግባቡ በጊዜው እንዲታረሙ ከመፈለግ ነው። ከዚህ ያለፈ አቶ አብይ መጠየቅ አይታየኝም። አዲሱ
እውነት ነው። አብይ በድጋሜ ግን እናመሰግናለን ስለ ጊዜ
አስተያየታቸውን እጅግ በጣም አከብራለሁ፣ አመሰግናለሁ። መጨመር የምፈልገው ምንድን ነው፣ ይሄ ድርጅት እንዳላችሁት እንደዘገባችሁት ብዙ የሚቀረው ብዙ ማሻሻል የሚጠበቅበት ጉዳዮች ይኖራሉ። አንድ ተስፋ የምናደርገው ነገር ግን ይህ ድርጅት እንደናንተ አይነት አስተዋይ መካሪ አጠገቡ እስካለ ድረስ ችግሮቹን እየቀረፈ እያሻሻለ ጥሩ ዝግጅት ወደፊት እንደሚያደርግ ባለሙሉ ተስፋ ነኝ። በዚህ በኢትዮጵያ ብሔራዊ ቲያትር ዙሪያም ደግሞ ለተደረጉ ስህተቶች 60ኛው ላይ ባናሟላ የሚቀጥለው የምናከብር ጊዜ ከዚህ ካገኘነው ስህተት ትምህርት ወስደን በተሻለ በደንብ በተቀነባበረ መልኩ ለማዘጋጀት እንደምንችል እርግጠኛ ነኝ። የመካሪያ ሳጣን ነው።
እግዚአብሔር ይስጥልን፣
እናመሰግናለን። በጣም ኃላፊነት መውሰድ ማለት ይሄ ነው፣ ምሳሌም ጭምር ነው። እግዚአብሔር ይስጥልን አቶ አብይ፣
አመሰግናለሁ። በጣም አመሰግናለሁ።
ለአብይ ያቀረብነውን ጥያቄ አዲሱ ለብሔራዊ ቲያትር ባልደረቦችም አቅርቧል።
አዎ፣ የጠየቅኩት የብሔራዊ ቲያትር 60ኛ ዓመት በዓል በተሰኘ ዝግጅት ላይ ካልተገኙት መካከል ሁለቱን አንጋፋ የመድረክ ሙያተኞች አለምፀሐይ ወዳጆንና ተክሌ ደስታን ነው። እና ወደ ውይይቱ ስንሄድ ተክሌን ነው በቅድሚያ ምን ነው በራሪ ወረቀቶች ተሰራይተው ሲያበቁ አልተገኛችሁም ያልኩት?
እኔ በመሰረቱ አልሰማሁም። እርግጥ ነው አለምፀሐይ እንዲጨርስ ያለ ነገር ነግራኝ፣ አይ በዚህ አጭር ጊዜ ውስጥ እንዲህ አይነት ነገር ይሰራል የሚል ግምት ስለሌለኝ በፍጹም በፍጹም እኔ ለመገኘት ፈቃደኛ አይደለሁም። ምክንያቱም በጣም አጭር ጊዜ ነው። እንደገና ደግሞ አሁን እሷ ቤት በዓሉ ሊከፈት 5 ቀን እንደዚህ ሲሆነው አሁንም የሆነ ሰው ስልክ ደውሎ እንድገኝና እውቅናም እንደሚሰጠኝ ጠየቀኝ።
ማን ነው ደወለልህ? ይቅርታ፣ ከፌዴሬሽን ነው?
ከፌዴሬሽን ነኝ አለ። እንደውም ታከለ ደስታ አለኝ። ኧረ ስሜን ተሳስተሃል፣ ተክሌ ደስታ ማለት ከሆነ ተክሌ ነኝ ብዬ ስለው አዋው ማለት ነው እና ለአንተም እውቅናም ሰጠሃለን በጣም ነደደ። በስልክ ውቅና እንሰጥሃለን እና እንድትገኝ የሚለው ነገር ማን ነው? በምን ነው እኔ እንድገኝ የምትፈልገው? በምንስ ነው ውቅና የምትሰጠኝ? በሚል በጣም አዝኜ፣ አይ እኔ በዚህ ቀን ውስጥ ይህንን ትልቅ ቲያትር ቤት ወክዬ ለመገኘትም አልፈልግም አልክ። ምክንያቱም ይሄ ከታሰበ ከስድስት ወር በፊት ያ እንዴ መነገር ያለበት ነገር ነው። ያለበቂ ድርጅት፣ ያለበቂ ዝግጅት፣ ያለበቂ ጽናት እንደው የስብሰባ ማሟያ ለማድረግ ካልሆነ በቀር ይሄ ነገር ትክክል አይደለም በሚል እምነት እዚህ በዓል ላይ ለመገኘት አልፈልግም።
መልካም
ነገረኝ። ይሄ ነው ዋ
ጥሩ ፍላየር ላይ አውጥተናል የሚል ነገር ስለተናገሩ ያንተ ስዕል ይውጣ ይውጣ አላውቅም፣ ግን አለም ፀሐይና ፋንተሽ በዋናነት አብረውን ይሰራሉ ሲለኝ ሰውየው ነግራቸዋለሁ ስለው፣ አዎ ግን ያላለቀ ነገር አለ የሚለው ነገር አለ። አለም ምናልባት አንቺ የበኩልሽን ትነግሪናለሽ፣ ከየት ተጀምሮ የት እንደዚህ እንደሆነ።
በመጀመሪያ አመሰግናለሁ፣ እግዚአብሔር ይስጥልኝ ይህን እድል ስላገኘው። የኔና የተክሌ ለየት የሚለው እኔ ዝግጅቱ ሲጀምር ጀምሮ ከረጅም አመት ወራት በፊት ከነ አብይ ጋርም ሆኜ እኔና ፋንትሽ ዝግጅቱን ልንሰራ ተስማምተን ተነጋግረን የብሔራዊ ቲያትርን 60ኛ ዓመት እናከብራለን ሲሉኝ በጣም በደስታ ነው የተቀበልኩት። የመጣን ደግሞ ቀና ሀሳብ ማፍረስም ተገቢ አይደለም ብዬ ምን አገባቸው ማናቸው የሚል ጥያቄ እንኳን ለማንሳት አልፈለግኩም። ጥሩ ነው በቃ። ግን እዚህ ከ30 በላይ የኢትዮጵያ ብሔራዊ ቲያትር አባላት አሉ። እነዛን ለማሰባሰብና ሁሉም ተሳታፊ እንዲሆንበት በማድረግ ረገድ ስራዬን ጀመርኩኝ። ፋንትሻዊ ባህልና የሙዚቃውን ክፍል ታስተባብር ነበር። እኛ የብሔራዊ ቲያትርን በጣም ዝነኛ ካረጉት ሁሉንም ጥበብ የሚያካትተውን የትዕይንተ ጥበብን ፕሮግራም የሚመስል አንድ ቆንጆ ደረጃውን የጠበቀ ነገር እንሰራለን የሚል ተስፋ ነበረን። እነሱ እጃቸውን እንደማያስገቡበትና እኛ በምንለው መልክ እንደሚሰራ ተነገረን። በዛ መሰረት አንጋፋውን በህይወት ካሉት ውስጥ በጣም ማከብራቸውን አቶ መራዊ ስጦት ጋር ደወልክ ኢትዮጵያ ይሄ ቤት በነ ውላቸው በነ መራዊ ስጦት በነ አስናቀች በነ ትያስካለ በነ ትየጠለላ ተመስርቶ እዚህ የደረሰ ቤት ነው። እኛ ከነሱ በኋላ ነው መተን የዛ ቤት ባልደረባ ሆነን እንደገና አሁን አንጋፋ ለመባል የበቃ ነው። እና የነዛን ታላላቅ የጥበብ ሰዎች ስራ የሚያካትት ተቀንጭቦ እንዲሰራ ነበረና ህልሜ። ጋሽ መራዊም እንዲገኙ ጋበዝኩ ከኢትዮጵያ። ጋሽ ተስፋዬ ገሰሰን በዚህ ለሽልማት ጋብዘነው ስለነበረ ለፊት እንደማይሄድና እዚሁ አብሮ እንደሚሆን ደበበ ጋር ደወልኩ። ደበበ በአንድ እንዲገባ አረግኩ። አሁን ተስፋዬ ገብረሃና እዚሁ ያለው ልጅ ከአውስትራሊያ እሱም የብሔራዊ ቲያትር ባልደረባ ነው። እነሱ በሙሉ የመሰባሰቡ ሁኔታ እንዲስተካከል አረግን። ተክሌም እንዳለው ተክሌን አንድ ፊስ የሚጫወታት ቆንጆ ስራ ነበረችው፣ እሱን እንዲጫወትልን ጠይቄው ነበረ። ሌሎችን እና በግጥም ረገድ ከዛ ደግሞ ከኦክላንድ እና ከሳኖዜ የሚመጡ ሁለቱ ተዋንያን ተስፋዬና አባይሁን ለማካተት የሚችል አንድ አጭር ኮሜዲ፣ ሌላ ገጣሚያንን በማሰባሰብ ወደ 7 የሚሆኑት በዚህ በትራንስፖርትና በቀናበል በወጪ ትንሽም ገንዘብ ለኪሳቸው እንዲሰጥ በሚል ወደ 3500 ብር ገደማ የበጀት ጥያቄ በኢሜይል ላኩኝ።
ለፌዴሬሽኑ
ፍላየርም ላይ ያልወጡትን ፎቶዎች እንደውም መስከረም ነው የረዳኝ። ከመስከረም የተክሌን፣ የተመስገንን፣ የቲጅን እነዚህ ወጣት ተዋንያኖችም እዛ ውስጥ እንዲካተቱና የሚሳተፉበትን ያሉትን ለማሰባሰብ እንደገና እንደውም ፎቶቸውን ሁሉ አሰባስቤ እነዚህ ፎቶዎች አላያቸውም እነዚህ ፎቶዎች አካቱልኝ ብዬ ያልገቡትን ለማስገባት ሞክሬ ነበር። እንዳልኩ የመጨረሻው ፍላየር ምን እንደሚመስል አላየሁትም። በፊት ባየሁት ላይ የጎደለ ነገር ስላለ ታገል ነበረ እና እነዛን አድርገን ልክ የብሔራዊ ቲያትርን መድረክ ለማምጣት በአዳራሹ ረገድ ራሱ ከአዳራሹም ትንሽ ክርክር ነበረኝ። በሀዋርድ ቲያትር እንዲደረግ ሞክሬ ነበር። ሀዋርድ ቲያትርን አነጋግሬ ነበር። ፕሮሞተሮች ደግሞ ጊዜ መንጌንና በቃሉን ሁለቱን ብሔራዊ ቲያትር መንቀስቀስ ነገር እንዲደረግ ያንን ሁሉ ሰርተን መሀል ላይ የዚህ የበጀት እጥረት እንዳመጣቸው ከፌዴሬሽኑ መልስ መጣልኝ።
አንችልም የሚለውን መልስ መቼ ነገሩ?
3 ሳምንት ወይ 2 ሳምንት ሲቀር ይሆናል። አንተ ሬዲዮ ላይ ከማቅረብ በፊት እንደሆነ ግን እርግጠኛ ነኝ። ፍላይት ትኬት አስመልክቼ ነው እነዚህ ሁለት ልጆች መግባት አለባቸው በሚል በዛ ምክንያት እንግዲህ ድራማው ከተሰረዘ፣ እኔ እንደምታቀኝ የቲያትር ሰው ነኝ፣ የግጥም ሰው ነኝ፣ ሌላ ስራ የለኝም። እዛ ዘፈን አልዘፍን፣ እንቅስቃሴ ውዝዋዜ አልሰራም። ስሙን እና ስታተሱን ያገኘው የጥበብ ጥራቱ እነዛ አንጋፋ ሰዎች ተርበውም ተጠምተውም ሞተውም ያቆሟት ስም አለች እና እነሱን የሚያስከፋ ነገር ከምሰራ አለመስራቱን መርጣለሁ። ያን ደረጃ ለመጠበቅ ነው እንግዲህ ጥረታችን የነበረው። ያንን ደረጃ የማይጠብቅ ነገር ከሆነ ግን ብንሄድም የሚያዩን ሰዎች ብሔራዊ ቲያትርን አያዩም። የማያዩት ከሆነ ደግሞ መኖር የለብንም። ይሄ የእኔ እምነት ነው። በዛ የተነሳ ሊሆን እንደማይችል አመልክቼ በእንደገና በጽሁፍ እንግዲህ ሌላ ጊዜ አብረናችሁ የምንሳተፍበት መድረክ ይኖራል፣ ለጊዜው ግን ሁኔታ አልተሳካም፣ እግዚአብሔር ይስጥልኝ በሚል ነው የቀረሁት። የግሌ ይሄ ነው መልሴ፣ ሌላ ነገር የለኝም።
ምናልባት ተክሌ ባልከው ላይ የምትጨምረው ነገር ከሌለ እኔ በእኔ በኩል መልስ አግኝቻለሁ ከእናንተ።
እኔ ምንም የምጨምረው ነገር ነገር የለም።
አንድ አጭር ነገር እንድትሰራ ዓለም ነግራህ ነበር።
መልስ ሰጥቻለሁ እኔ በዛን ሰዓት ለዓለም አይሆንልኝም። ምክንያቱም ግዴታ አጭር ነው።
ምንድን ነው ይሄ ጻፍከው አዲሱ?
ይከብር ነብይ በሀገሩ የሚል የግዕዝ አረፍተ ነገር ነው። አልነበባለህ እንዴ?
እንዲህ የሚል ዜማ ነበረው መሰለኝ የአዲስ አበባ ባልደረባችን ንጉሴ አክሊሉ።
ልክ ነህ፣ ከእርሱም ሰምቼ ነው። ሙዚቃውንም በኋላ እንጫወታለን። ወደ ንጉሴ ቅንብር እንለፍ።
ይከብር ነብይ በሀገሩ፣ ለምን አይከበር ነብይ በሀገሩ? ይከበር ይከበር ነብይ በሀገሩ። የዛሬው ዝግጅቴ ትኩረቱን በዚህ ላይ አድርጓል። አዲሱና አሉላ ከአድማጮቻችን ጋር እንዴት ሰነበታችሁ እላለሁ በድጋሚ። ታላቁ የስፖርት ሰው ይድነቃቸው ተሰማ የመጀመሪያው የኢትዮጵያ ስፖርት ኮሚሽን ኮሚሽነር በነበሩበት ዘመን በስራቸው ጸባይ ምክንያት አገር ውስጥ ከሚቀመጡበት ጊዜ ይልቅ ወደ ውጪ የሚመላለሱበት ጊዜ ይበልጣል። ይህ እድል ለምንድን ነው ለሳቸው ብቻ የሚሰጠው? ከስፖርት ኮሚሽኑ ውጪ በየከፍተኛው የትምህርት ተቋማት ላሉ የስፖርት መምህራንና ኃላፊዎችስ ለምንድን ነው ይህ አይነቱ እድል የማይደርሳቸው የሚል የተቃውሞ ድምፅ በተለይ ከአዲስ አበባ ዩኒቨርሲቲ አካባቢ ይነሳ ነበር። ሌላው በዘመነ ደርግ በየመስሪያ ቤቱ ተቋቁመው ከነበሩት የውይይት ክበቦች መካከል መንጥር ብሎ ራሱን የሚጠራውና በስፖርቱ አካባቢ ይንቀሳቀስ የነበረው የውይይት ክበብም በዚህና በሌሎች ርዕሶች ላይ የተጠናከረ ዘመቻ ከፍቶ በአዲስ ዘመን ጋዜጣ አብዮት መድረክ ላይ የሰላ ሂስ ይሰነዝር ነበር። ከሚመለከተው አካል በጊዜው ተገቢው ምላሽ ቢሰጠውም መንጥር ግን በመንጥርነቱ የጠበቀውን ስልጣን ሳያገኝ ቆይቷል። እና ታዲያ አንድ ጊዜ አቶ ይድነቃቸው ለአፍሪካ ፉትቦል ኮንፌዴሬሽን ስብሰባ ወደ ካይሮ ሲጓዙ እግረ መንገዳቸውንም የእሳቸውን በየሳምንቱ ከሀገር መውጣት ምክንያቱ ምን እንደሆነ እንዲገነዘቡ ከታላቁ የትምህርት ተቋም የስፖርቱን ሰዎች ይዘው ወደ ካይሮ ይጓዛሉ። ልዑካኑ ካይሮ ሲደርሱ ሞቅ ደመቅ ያለ አቀባበል ይጠብቃቸዋል። ባለ ሶስት በር ሽንጠረጃጅም መርሰዲሶችና የካፍን ባንዲራ ያውለበልብ የነበረው ልዩ አውቶሞቢል ከክቡር አቶ ይድነቃቸው ተሰማ እግር ስር ይቆማል። ከየሀገሩ ለስብሰባ የተጠሩ ልዑካን ኦ ተሰማ እያሉ አቀባበሉን ሞቅ ደመቅ ያደርጉታል። ይድነቃቸው ስብሰባውን በፈረንሳይኛ፣ በእንግሊዝኛና በአረብኛ ቋንቋዎች ዘና ረጋ ፈገግ ፈጠን ባለ ርቱ አንደበት ሲመሩ ለሚቀርቡላቸው ጥያቄዎች አፋጣኝ ምላሽ ሲሰጡ ያዩ የኛዎቹ ልዑካን በሰውየው ችሎታ ይበልጥ ተደንቀው በስፖርታዊ አመራር ችሎታቸው ኮርተው ይመለሳሉ። ከዚህ ጊዜ በኋላ ነበር እይከብር ነብይ በሀገሩ የሚለው ኃይለ ቃል ይበልጥ ጎልቶ በተለይ በስፖርቱ አካባቢ መነገር የጀመረው እላቸዋለሁ። ጨዋታን ጨዋታ ያነሳዋልና ባለፈው ሰኔ 20 ቀን 2007 ዓመተ ምህረት ከዛሬ 35 ዓመት በፊት በኢትዮጵያ ቴሌቪዥን አብረን የስፖርት ፕሮግራም እናቀርብ የነበረው ከወዳጄ ከጌታቸው ብርሃኑ ጋር ተገናኘንና የዛሬን የረፍት ቀን ከኔ ጋር ነው የምታሳልፈው ብሎ አራራት ሆቴል ወሰደኝ። ስንደርስ ከዚህ በፊት የማላውቃቸው ሰው የተወለዱበት 80ኛ ዓመት የልደት በዓልና ከባለቤታቸው ጋር ጋብቻ የፈጸሙበትን 50ኛ ዓመት የወርቅ ኢዮቤልዩ በዓል አራት ሴት ልጆቻቸውና የባለቤታቸው የቅርብ ጓደኞችና ማህበረተኞቻቸው ጉዳዩን በሚስጥር ይዘው ቆይተው ኖሮ እያከበሩላቸው ነው የደረስኩት። አቶ ይልማ የማነ ብርሃንና ወይዘሮ መዓዛ በቀለ ይባላሉ።
እንድትሰማ ነው ብንግምለው እናንተንም በማክበር በእውነቱ አልጠበቅኩም። ማታ እንደ ልጅ የምቆጥረው አቶ መሰለ ነገ ምሳ እንበላለን አብረን ይለኛል። ልጆች አሉ እነሱና እኛ ሰብሰብ ብለን እራት ምን በላ መስሎኝ ነበርና በዚሁ መተን እዚህ ስደርስ ይህን ሁሉ ህዝብ ሳይ ደነገጥኩኝ። ያልጠበቅነው እጅግ በጣም ማስገረም ሳይሆን ያስደሰተን በህይወታችን ከገጠሙን ጥሩ ጥሩ ነገሮች ይህም አንድ ሆኖ ነው የምቆጥረው። እና ሁላችሁንም እህቶቼ ወንድሞቼ ይህን ሁሉ አስተዋጽኦ ያደረጋችሁትን ጭምር ከልብ አመሰግናለሁ። የእናንተን አምሳ አመተኛ የሚጠብቃችሁ ገና ብዙ ስላላችሁ እንዲህ ሳይ የስንት ሰው ግብዣ በልቼ ጨርሳለሁ። በደህና ያድርሳችሁ።
ለመሆኑ ወይዘሮ መዓዛ በቀለስ ይህን ሚስጥር እንደ አቶ ይልማ አያውቁ ይሆን?
እሱን ያህልም ባላውቅ እሱ ጨርሶ አያውቅም ነገሩን። እኔ ግን ጓደኞችን ጥሪያቸው ምናምን ሲሉኝ በእኔ ጓደኞች እንትን የሚል መስሎኝ ነበር እንጂ ሁሉም የሚደረግ አልመሰለኝም ነበር። እና በጣም ደስ አለኝ፣ ደነገጥኩኝ። በጣም አመሰግናለሁ። እግዚአብሔር ልጆቼን ይባርክልኝ።
አቶ ይልማ የማነ ብርሃን የእርሻ ትምህርታቸውን በሀገር ውስጥና በውጭ ሀገር የተከታተሉ ሲሆን የቡና ተክል ድርጅትን በበበቃና ሊሙ ማቋቋማቸው አዲስ አበባ ዮሴፍ አካባቢ የሚገኘውን የቡና ማዘጋጃና ማቀነባበሪያ ማደራጀታቸውና ኢትዮጵያ በዚህ ረገድ ከፍተኛ የውጭ ምንዛሪ እንድታገኝ ከሌሎች ጋር ሆነው ከፍተኛ ሚና መጫወታቸው ይነገርላቸዋል። ሌላው በ1990 ዓመተ ምህረት በቡናና ሻይ ማዘጋጃና ማቀነባበሪያ ኢትዮ አግሪ ሴፍት ከቴፒ 60 ኪሎ ሜትር ርቀት ላይ መሆኑ ነው ገማድሮ የሚባል የቡና ልማት ድርጅት በማቋቋም ለማመን በሚያስቸግር 110 ሄክታር መሬት ላይ የተለያየ አይነት ቡና በማዘጋጀት ከሌሎች ባለሙያዎች ጋር ሆነው ኢትዮጵያ በዓለም አቀፍ ደረጃ እንድትሸለም ማድረጋቸው ነው። በሻይ ልማት ረገድም ብር እርሻና አየሁ እርሻ የተባሉትን ሁለት ድርጅቶች በማቋቋም ኩባንያቸው የዘመናዊ ፋብሪካ ባለቤት እንዲሆን አብቅተዋል። ሆሎታና ባህር ዳር ላይም የአትክልትና ፍራፍሬ እንዲሁም የአበባ ምርት ድርጅት በማቋቋም ለ15,000 ኢትዮጵያውያን ሰፊ የስራ እድል ከፍተዋል። ሌላው በመገናኛ ብዙሃን ብዙ ጊዜ ያልተነገረው የአቶ ይልማ ድንቅ ስራ እኛንም እይከብር ነብይ በሀገሩ ነው ይሄ ነገር ሊያሰኘን የቻለው ከሀገራቸው አልፈው ለሀገረ ቬትናም ያበረከቱት ልማታዊ አስተዋጽኦ ነው። እንደ ፈረንጆቹ አቆጣጠር በ1857 ዓመተ ምህረት ቡና ቬትናም ውስጥ የሚታወቅ ቢሆንም ሮይተር የተባለው የዜና አውታር በ2007 ዓመተ ምህረት እንደገለጸው ለቡና ተክል ተስማሚ የሆነ አየር ንብረት ያላት ቬትናም ዘዴና ብልሃቱ ጠፍቷት ስትቸገር ቆይታ ዛሬ ቡና ወደ ውጭ ሀገር ልከው ከፍተኛ የውጭ ምንዛሪ ከሚያገኙ ሀገሮች ከብራዚል ቀጥላ በሁለተኛ ደረጃ ላይ ትገኛለች። ካምቦዲያና ኢንዶኔዥያ የሶስተኛና የአራተኛነቱን ደረጃ ሲይዙ የቡና መገኛ የሆነችው ሀገራችን ኢትዮጵያ በአምስተኛ ደረጃ ላይ ትገኛለች። ዛሬ እይከብር ነብይ በሀገሩ የሚለው ጥቅስ ከሚጠቀስላቸው መካከል ደግሞ አንዱና ዋናው ወጣቶችን በጊዜያቸው ውጭ ሀገር ልከው ያስተማሩትና ከሶስት ቀን በኋላ የተወለዱበት 123ኛ ዓመት የልደት በዓላቸው በአድናቂዎቻቸው ዘንድ የሚከበርላቸውና የሚታወስላቸው ቀዳማዊ ኃይለ ሥላሴ ናቸው። እና ታዲያ ለሀገራቸው ለኢትዮጵያ ብዙ የሰሩ ሳይታወቁ የቀሩ ለመታወቅም እድሉን ያላገኙ ብዙ ነቢያት አልፈዋል አሉም፣ እንጠቀምባቸው። በመጨረሻም እይከብር ነብይ በሀገሩ ማለት በእጅ የያዙትን ወርቅ መዳብ ያረጉለት በማለት የዛሬውን ዝግጅቴን ተባባሪዬን አቶ ጌታቸው ብርሃኑን አመስግኜ በዚሁ ጨርሳለሁ። አመሰግናለሁ።
እኔና ባለቤቴ የዛሬ 20 ዓመት ሐምሌ ወር ነበር ወደ ካናዳ የመጣነው ይላሉ አባወራው።
የመጀመሪያ ልጃችን ልታገባ አቅዳ ኖሮ ጋበዘችንና እርሷን ለመዳር መጣን።
እንኳንስ ልንመለስ አዲስ አበባ የቀሩንን ሁለቱን ልጆቻችንን አምጥተን ይኸው እዚሁ ከተመን ከሶስት ወንዶችና ሶስት ሴቶች ልጆቻችን ጋር።
እግዚአብሔር ይመስገን ሁሉም ተመረው ትዳር ይዘው እኛም የልጅ ልጆች አይተን ዛሬ በደምሩ 20 ሆነናል ብለውኛል።
እኒህ ባልና ሚስት የዛሬ 3 ሳምንት 50ኛ የጋብቻ ወርቅ ኢዮቤልዩ በዓላቸውን ኦታዋ ካናዳ አክብረው ነበርና ይመስለኛል በዚያ መነሻ ነው አዲሱ ያነጋገርካቸው።
ልክ ነው አሎላ። አንድ ነጥብ ልጨምር። ከሁለቱ ጋር ከመወያየት ያስቀድሞ የሁለቱንም የቅርብ ወዳጅ አቶ ተስፋዬ አያሌውን ከአዲስ አበባ፣ ሁለተኛ ወንድ ልጃቸውን አቶ ቃል ኪዳን ከዚያው ከኦታዋ አነጋግሬያለሁና በመሃል የነዚህ የሁለቱ ድምጽ ሲሰማ አድማጭ ግር እንዳይለው ማስታወሻ ለመስጠት ያህል ነው።
መልካም ቀጥሎ አዲሱ።
ቅድሚያ አመሰግናለሁ አቶ ዘለቀ ከበደ፣ ወይዘሮ አጋዬ ከበደ። እንዴ ወንድም እናት ናችሁ እንዴ? በነገራችን ላይ ባልና ሚስት ለማናገር ነው የተነሳሁት። አጋጣሚ ነው አቶ ዘለቀ የአባት ስም ከበደ ከበደ የተገጣጠመው?
የሚገርመው አጋጣሚ ነው። በመልክም የምንመሳሰል መሰለኝና አንዴ በአውቶቡስ ስንሄድ ደጀን ላይ አርፈን ምግብ ስንበላ ባልና ሚስቶቹ መጥተው፣ እንዲያውም የታወቀው የኪነት ኃላፊ የነበረው አቶ ተስፋዬ ገሰሰ ከሚስቱ ጋራ ባልና ሚስት ናቸው እህትና ወንድም ናቸው ብለን ተወራርደናል አለ። ሁለቱንም ነን አልኩ።
ጥሩ ነው። በጠባይም በመልክም በምግባርም አንድ መሆን መልካም ነው። ሀምሳኛ የጋብቻ በዓላችሁን ካከበራችሁ ዛሬ ሶስተኛ ሳምንቱ ነው። እንኳን ደስ ያላችሁ ላለው አቶ ዘለቀ።
እናመሰግናለን። እግዚአብሔር ይስጥልን። አሜን። እኛ አትዝ አላለንም። የልጆች እንትን ነው እንግዲህ። አንድ እቅድ አቅደናል። እዛ እቅድ ውስጥ አትገቡም እናንተ፣ ዝም ብላችሁ ነው የምትመለከቱ አሉን። ምንድን ነው ስንል የሀምሳኛ ዓመታችሁን ልናከብር ተዘጋጅተናል አሉ። ሀሳብን መስጠት አንችልም፣ ሀሳብ መስጠት አይቻልም። የገንዘብም ሆነ የምንም አስተዋጽኦ አንፈልግም፣ እኛን ማናዘጋጅ አሉን። ይኸው እስካሁኑ እስከ መጨረሻው ድረስ ደግሞ አንዳንድ እንግዶቻችን እስካሁን አሉ። እነሱ ናቸው የሚያስተናግዱት ነገሩን ሁሉ። ትክክል። ዝም ብሎን ማቅም ቀንም ቆጥረን አናቅም።
ነውአብረት እንዴት ነው?
እውነት ነው። ትክክል ነው።
ቀደም ሲል የእናንተን ባልደረባ አቶ ተስፋዬን አናግሬ ያለሁ፣ ሁለተኛ ልጃችሁን ቃል ኪዳን ዘለቀን አነጋግሬ ያለሁ። አንዳንድ ሚስጥር ነግረውኛል። እናንተ ብትደብቁም ያው
ለአምሳኛው በዓላቸው ሁላችንም ተሰባስበን አንድ በዓል እዚህ የከተማ ኦቶዋ ከተማ ካናዳ ከከተማ ወጣ ብሎ ራንች ነው ፕሮግራም አዘጋጀን። የፎቶግራፍ ከዛም ቀጥሎ የጸሎት ፕሮግራም ነበረ። ከጸሎቱ ፕሮግራም በኋላ ደግሞ ፊልም ነበረ። ባለፉት 50 ዓመታት የነበሩ ፎቶግራፎች፣ ዛሬ 5 ዓመት ደግሞ ዝግጅት ነበራቸው የአምስተኛ ዓመታቸውን አክብር። ያም ቪዲዮ እዛ ላይ ታየ። ወንድሜ ታናሼ ጊዮን ዘለቀ ይባላል። እሱ አዲስ አበባ ሄዶ ከፕሮግራሙ በፊት ተዋናይ የነበሩት በወቅቱ የአባቴ ጓደኞች የእናቴ ዘመዶችን ሰብስቦ ቃለ ምልልስ አደረገ። ያ ቃለ ምልልስ በፊልሙ ተላለፈ።
በጣም ድንቅ ነው። ጥሩ ነው።
ልጆችን በመወከል እኔ ታላቅ እህቴ ንግግር አደረግን። ከዛ በመቀጠል የታላቅ እህቴ የመጀመሪያ ልጅ ንግግር አረገ። የእኔ ልጅ ንግግር አረገ።
ወልደሃል እንዴ ጎሽ?
አዎ። አራት ልጆች አሉኝ።
አራት ቃል ኪዳን አቶ ቃል ኪዳን በላትለኝም ታዲያ እንዴ?
እና የልጅ ልጆችም በአጠቃላይ እንኳን ደስ አላችሁ ገቡ አማርኛ አስተላለፉ። ወደ 14 የልጅ ልጆች አሉ። ከዛ ቀጥሎ አባታችንን ታናሽ ወንድም የመጨረሻው ኢንተርቪው አደረገው። አጠቃላይ 50 ዓመት ጉዞ በተመለከተ እናቴንም አባቴንም። ከዛ መቀጠል ኬክ ተቆረሰ። ከዛ ቀጥሎ ትንሽ ዳንኪራ ሀፍቲ
ሙዚቃማ አይቀርም
እና በዚህ በፕሮግራሙ በዚህ ተጠናቀቀ።
ሙዚቃውን መቼም አቶ ዘለቀና ወይዘሮ ወጋዬ ቫልስ በመጫወት እንደከፈቱ እርግጠኛ ነኝ። ይሄ እኮ የተለየ በዓል ነው። ሰፊ ውይይት ነው ያካሄድ ነው። በሌላ ጊዜ ይቀጥላል።
አዲሱ እናመሰግናለን። መልካም ነው።
ዳሪስ እስቲ ሙያህን ወደሚመለከቱ ጉዳዮች እናምራ። ጋዜጠኛ አለምነህ ዋሲን ስላንተ የተናገረው ነገር አለ። ምናልባት አንተም ራስህ እንግዲህ አድምጠውና አስተያየትን ትሰጣለህ።
ኤድስ ስለሚባለው ነገር ምንነት ቅስመ መከላከያ ሰባሪ በሽታ ከነ ትርጉሙ ጀምሮ ለኢትዮጵያ ሕዝብ የመጀመሪያውን በቂ መረጃ የሰጠ ሰው በውድ ፕሮግራም አመትነት ዳሪዮስ ሞዲ።
እንደውም አዳዲስ ቃላትን እስከ መፈብረክ ይደርሳል ዳሪዮስ ነው የምትባለው። ሰሮጌት ማዘር ጽንሰፈቻ ብለብላቸዋል ነው የሚባለው። እንዴት ነው ጽንሰፈቻ?
ሁለት ቃል ከማደባለቅ ነው የፈጠርኩትም አይደለም። ጽንስ ያው ጽንስ ነው። ጉዲፈቻ የሚላለ ኦሮምኛ ቃል ነው። ያው የተለመደ ነው በአማርኛ ማሳደግ ነው ይመስለኛል ፈቻ ማለት እና ይሄ ከሆነ ጽንስ ማሳደግ የሚለውን በተለመደው ቋንቋ ሁለት ቃል ጽንስ ይፈቻ በሚል ሁለቱን በማገናኘት ሰሮጌት ማዘር የሚለውን ለመተርጉም ሞክሬያለሁ።
እንደምን አመሻችሁ። ዜና እናሰማለን። ዜናውን የማሰማችሁ ዳሪዮስ ሞዲ ነኝ። መንግስቱ ኃይለ ማርያም ለሀገር መረጋጋት የኔ መውጣት የሚበጅ ከሆነ ብሎ ግንቦት 13/1983 ባለስልጣኑ ሳያውቁ ሀገር ለቆ መጥፋቱ ተሰማ።
ዝክረ ዳሪዮስ ሞዲ ዝግጅታችንን እንዴት እንጀምረው ብለን ስናስብ ይህ ቀደም ብሎ የሰማችሁት ታወሰን
በሕይወት ዘመኑ የራዲዮ ጋዜጠኛ ባልደረባው ደረጃ ኃይሌ ያዋየውን ማለታችን ነው።
ስለ ቃላት ፍቺ ችሎታው በደረጀ ፕሮግራም ላይ ምስክርነቱን የሰጠውና
ዳሪዮስ ሞዲን አስመስሎ የኮሎኔል መንግስቱን ከአገር መውጣት ያነበበው ደግሞ የራዲዮ ጋዜጠኛ አለምነህ ዋሴ ነው።
ዳሪዮስን መግለጽ አስቸጋሪ ነው ሲባል እሰማለሁ። አዲስ
እኔ በተለይ አብሬው የሰራሁት አሉላ ነገሩ ሁሉ ከሰው የማይገጥም ቺኮ መንቻካ ብለው በትክክል ይገልጠዋል።
በዚህ አገላለጥህ አዲሱ ግን ዳሪዮስን በአስመስጋኝ ሙያው የሚያከብሩትና የሚያደንቁት የሚወዱትም ቅር ሊሰኙ ይችላሉ።
ምን እሱ ብቻ ዳሪዮስ ለምን ከሰው ለየት ያለ ጠባይ እንዳለው በውል የሚያውቁ ሁሉ እጅግ ይከፉብኛል።
ዳሪዮስ ሐቀኛ፣ ለማስመሰል የማይኖር፣ ለጋዜጠኝነት ሙያ የተሰጠ ኢፍትሐዊነትና የሰው መብት መረገጥ የሚያመው ሰው ነውም ይባላል።
ያው ምስክር ነኝ አሉላ።
መስሎ አዳሪ አለመሆኑ ይሆን አዲሱ ታዲያ ቺኮ ያሰኘው?
አልተሳሳትክም።
እንግዲያው ባለፈው ሳምንት ዜና ረፍቱን ባጭሩ ስናስታውቅ ለዝክረ ታሪኩ ቀጠሮ ይዘን ነበር ለዛሬ።
ዛሬ ታዲያ ከራዲዮ ጋዜጠኛ ደረጃ ኃይሌ ጋር ሁለተኛ ልጁን ቼኩቬራን ይዘናል።
ቼጉቬራ የሚለውን ስም ለመጀመሪያ ጊዜ የሚሰሙ ታዲያ ሳይደንቃቸው ይቀር?
አየህ የዳሪዮስን ጠባይም ያሳብቃል እላለሁ።
ስምህ እንዴት ነው የወጣው ለመሆኑ? ቼኩቬራ ኢትዮጵያዊ ስም አይደለም። አንተን ሳይሆን ዳሪዮስን የሚገልጥ ነው ይሄ አሳየም። እስቲ ንገረን ታሪኩን።
ዝነኛ ስም ነው።
የነጻነት ታጋይ ነው ሰውየው። በወቅቱ የእሱ አድናቂ ነበር። ከመጠን ያለፈ የእሱ አድናቂ ነው
ዳሪዮስ።
እና ስወለድ ቼጉቬራ አድናቂ ነበረ። እኔ እንደተወለድኩ ያው ወቅቱም የአብዮቱም ግርግሩም ስለነበረ ከዛ ጋር እያይዞ ነው ቼጉቬራ ብሎ ያወጣልኝ።
አንተ ላይ ያሳድረው ተጽዕኖ ይኖር ይሆን?
እኔ ላይ ምንም ያሳድረው ተጽዕኖ የለም። ማለትም ብዙ መጽሐፎችን አስነብቦኛል። እሱ ራሱ በደስታ ነው የተቀበልኩት። ከእኔ በታች ያሉት ስማቸው በጣም እንደዚህ ዩኒክ ወጣ 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 ያለ ነበረ። እነሱ ስማቸውን ወዲያው ነው የቀየሩት። እኔ ግን በዛው ነው ቀጥዬ እስከ መጨረሻው ድረስ እንትን ያልኩት እንጂ ከእኔ በታች ያሉትም እንዲሁም የሚገርም ስም ያላቸው ነበሩ።
እስቲ አስተዋውቀን። ወቅቱን ሰባት ነን ብለኸኛል እና እስቲ አስተዋውቀን በሙሉ ስማቸውን ከታላቅ ጀምሮ።
መጀመሪያ ሳባ ኃይሉ ትባላለች። ቀጥሎ እኔ ነኝ። ሶስተኛው አምጸስ ተነሺ ዳሪዮስ ሞዲ ነው የምትባለው።
አምጸሽ ተነሺ ዳሪዮስ ሞዲ። እሺ
አምጸስ ተነሺ። እሷ ደግሞ 1969 ዓመተ ምህረት ላይ ግርግር ላይ 2 ዓመት ከ2 ወር ታስሮ ነበረ በደርግ ሰዓት ላይ። የዛን ጊዜ ሊታሰር ሲል ነው የተወለደችው። ከወቅቱ ጋር ተያይዟል እሱ ራሱ።
እሺ ሌሎቹ?
ከእሷ በታች ያለው ትግል ነው ዳሪዮስ ነው ያለው።
ትግል ነው
72 ላይ ተፈታ እንደገና። ትግል ነው ዳሪዮስ አለው።
እሺ
ከእሱ በታች ያለው ዳሪዮስ አለው።
ዳሪዮስ
ሊመጣ ነው። እሱንም ዳሪዮስ ብሎ አስቀምጠው የእሱ ታናሽ ማንዴላ ብሎ ነው ያወጣው። ማንዴላ ዳሪስ ሞት ያለው የመጨረሻዋ ዊኒ ማንዴላ ብሎ ነው ያወጣው የመጨረሻዋ።
እሺ
በኋላ ላይ ግን ቀይሮታል ነው እሱ። አንዳንዱ ከትምርት ቤትም ነው አሁን ዳሪስ ዳሪስም ትምርት ቤት ልናስመዘግበው ሄደን እናናት ልጁ ስም አለው ዳሪስ ሉ ዳሪስ ላይ ጻፈች አባት ስም ዳሪስ የአባቱም ስም ነው ነገር የልጁ ስም አታናግረሻል ስትባል የአባቱም የሱም ዳሪስ ዳሪስ ነው ሲባል ይሄ ኢትዮጵያ አይደለ እንዴ ኢትዮጵያ ካልሆነ ተናገሩ እዚህ ጋር ኢትዮጵያ ይብላችሁ እንዴት ነው ምስል ሲሉ አንተ ነህ ብለው አጣችለት እዛው እናት
ኦ
ከዛው ታቻለው ማንዴላ የተባለው ለዮሴፍ ለት ነው የተወለደው ዮሴፍ ዳሪስ ተባለ የመጨረሻው ብሊን ተባለች።
ዊኒ
ዊኒ ማንዴላ ብሊን ተባለች።
አምጸሽ ተነሽ ማ ተባለች።
አምጸሽ ተነሽ በራሷ ጊዜ ውቢት ብላ ወጣች። ትግል ነው ደግሞ ውድ ሰው ብሎ ወጣ።
የሚገርም ነው። ደረጀ ትሰማናለህ?
እያዳመጥኩ ነው።
ከዳሪዮስ ጋር እኔ ከደረጀም በቀረበ መልኩ አንድ መስሪያ ቤት ዓለም አቀፍ አገልግሎት የሚባለው ሰርቻለሁና አምጸሽ ተነሽ፣ ቼጉቬራ፣ ማንዴላ ቢያወጣ ዳሪዮስ አይገርም ስለማቀው። ዳሪዮስ አመፀኛ ነበር። አመፀኛ ስልህ በአፍራሽ መልኩ አይደለም፣
ለውጥ ሚሻ
ሰው ነው። ከመስሪያ ቤት አለቆች ጋር
እሱን ነበር ለማንሳት
አይደራደርም። መብቱን አያስነካም። የፈለገው ይቀራል እንጂ መብቱን አያስነካም።
በእምነቱ የጸና አስተሳሰብ ነው የሚያራምደው።
በብዙ አለቆችም የተወደዳል ነበረ። Just like the river I've been running ever since. It's been a long time coming, but I know a change gonna come. Oh, yes, it will. It's been too hard living, but I'm afraid to die. I don't know what's up there beyond the sky. It's been a long time coming, but I know a change gonna come.
ዚቃም ካዳመጠም ኦሊሶችን በብዛት ሊያዳምጥ እንደሚችል ሄድሮ ጽኑ ሙዚቃዎች በጣም እንደሚያዳምጥ እነ ቦብ ማርሊ እነ ሳም ኩክ ምናምኖችን፣ ኢትዮጵያውያኖቹ ደግሞ እነ ሚሊ ኮስናቸውን ቤት ሲገባ ብዙ ጊዜ ዝምታ ያጠቀዋል። ማለትም ደክሞት ነው ሊገባ የሚችለውም ደክሞት ነው።
ዝክረ ዳሪዮስ ዝግጅታችን ግን አላበቃም፣ ይቀጥላል።
ከማጠቃለያ ዜናው በቀር በእኛ በኩል ያሉን ዝግጅቶች እየተገባደዱ ነው።
ከዚህ ከጀመርነውና
ዳሪዮስ ይወደዋል ከተባለው የሚኒሊክ ወስናቸው
ትዝታ አረጅም ዜማ ጋር እንተዋችኋለን።
ዘፈኑን ዜማውን ማቋረጥ እገደዳለሁ። ማጠቃለያ ዜና፣ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ወደ ምስራቅ አፍሪካ የሚያደርጉት ጉብኝት እየተቃረበ ባለበት በአሁኑ ወቅት በሶማሊያ ያሉት የኬንያና የኢትዮጵያ ወታደሮች ጌዶና ቤይ ክፍለ ሀገሮች ውስጥ በጽንፈኛ እስላማዊ ቡድን በአልሸባብ ላይ አዲስ የጥቃት ዘመቻ መክፈታቸው ተነግሯል። በኬንያ የሚገኘውና ለሁለት ዓመታት ያህል ተዘግቶ የቆየው የናይሮቢው ዌስትጌት የገበያ ማዕከልም በትናንትናው ዕለት ተከፍቷል።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ19 በ22ና በ25 ሜትር ባንድ የሚያሰማውን የዛሬ የራዲዮ መጽሔት ዝግጅት እዚህ ላይ ያበቃ።
ነገ ሰኞ መጀመሪያ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በልዩ ፕሮግራም፣ ከምሽቱ 3 ሰዓት እስከ 4 ሰዓት ደግሞ በመደበኛ ፕሮግራማችን መልሰን እስከምንገናኝ የፕሮግራም አቀናባሪያችንን ቴሌላይም ባክን ይዘን የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን።
ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.